የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። እንደምናመሻችሁ የጋቢና ቪኦኤ አድማጮች፣ ዛሬ ቀኑ ሰኞ የካቲት 30 2012 ዓመተ ምህረት ነው። በምሽቱ መሰናዶ ካፒቴን አምሳለ ጓሉን ይዘናል።
በጣም ብዙ ችግሮች አሉ ሴቶች ላይ ከባህል ጀምሮ ማለት ነው። ግን ይሄን መለወጥ የሚቻለው ከስር ነው። ትናንሽ ልጆች ላይ ነው ብዙ ለውጥ መሰራት የሚችለው።
ዓለም አቀፍ የሴቶች ቀንን በማስመልከት የኢትዮጵያ አየር መንገድ ሙሉ ለሙሉ በሴቶች የተመራ የበረራ ቡድን ይዞ በትላንትናው ዕለት ዋሽንግተን ዲሲ ዳላስ ኤርፖርት ሲገባ ካፒቴን አምሳለ ጓሉንና ባልደረቦቻቸውን አነጋግረናቸው ነበር። ከዛ የተቀነጨበ ድምጽ ነው የሰማችሁት። በሙሉ ዘገባ እንመለስበታለን። በሌላ በኩል በደምቢዶሎ ዩኒቨርሲቲ የታገቱ ተማሪዎችን በተመለከተ ያነጋገርናቸው ወላጆች የልጆቻችንን መጨረሻ የሚነግረን አላገኘንም አሉ።
ደርም ባህር ዳር ምደናል፣ ግን ባህር ዳር መፍትም አላገኘ። ጎንደር ኑ ተብለን ጎንደር ፈርመጠናል። ነገ አርብ ሳምንት ሊሆንም ዛሬ ሳምንት ነገ አርብ ሳምንት
ምን አሏት?
ምንም ያሉን የለም። ያው ግፊት እናደርጋለን እናፈላልጋለን ነው እንጂ ሌላ ምንም ያሉን የለም።
መታገታቸው ከተነገረው ተማሪ ወላጅ አንዱ ናቸው። ሙሉ ዘገባውን በኋላ ላይ ታደምጡታላችሁ። የሰኞ ምሽት የስፖርት መሰናዶም አለን። እስከ ዝግጅታችን ማብቂያ አብራችሁን ቆዩ። ፕሮግራሙን በመምራት ጽዮን ግርማ አብሬያችሁ አመሻለሁ። ኤልያስ አስማረ ፕሮግራሙን ያቀናብርልናል። ኮርኔሊየስ ደግሞ የስርጭት ምህንድስናውን ይከታተላል። አሁን ለአጫጭር ዜናዎች ከኤደን ገረመው ጋር ልተዋችሁ። በሳምንቱ መጨረሻ ቀናት በደቡብ ክልል ዳውሮ ተርጫ ከተማ በደቡብ ኦሞ ዞን ጅንካና ኮንታ ልዩ ወረዳዎች የተገኙት የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ከነዚህ ከተማና ዞን የህብረተሰብ ክፍሎች ጋር ተወያይተዋል። ሀገራዊ ይዘት ያላቸውን መልእክቶችም አስተላልፈዋል። ጠቅላይ ሚኒስትሩ በደቡብ ክልል የሚገኙ የዳውሮና ደቡብ ኦሞ ዞን እንዲሁም በኮንታ ልዩ ወረዳ ጉብኝት ባደረጉበት ወቅት እኛ ኢትዮጵያውያን ለሽንፈት ባዕድነን አናውቀውም፣ በታሪክ እንደሆነም ዛሬም የነኩንን ሁሉ ይደቃሉ፣ እጣ ፈንታቸውም ውድቀት ነው ብለዋል። ታላቋን ኢትዮጵያ የማበልጸግ ራዕያችን ይሳካል ያሉት ጠቅላይ ሚኒስትሩ ኢትዮጵያ አሁንም ለራሷ ብቻ ሳይሆን ለመላው የጥቁር ህዝቦች የነጻነት ተምሳሌት ሆና ትቀጥላለችም ብለዋል። ጠቅላይ ሚኒስትሩ ኢትዮጵያን ለመምራት ከዘረኝነት አስተሳሰብ መጽዳት እንደሚያስፈልግም አክለው ተናግረዋል። ዘገባውን ያደረሰን የሐዋሳው ዘጋቢያችን ዮናታን ዘብዴዎስ ነው። የሱዳን ጠቅላይ ሚኒስትር አብደላ ሐምዶክ የግድያ ሙከራ ከተደረገባቸው በኋላ ደህንነቴ የተጠበቀ ነው፣ ደህና ነኝ ማለታቸው ተዘግቧል። ዛሬ የተከሰተው ነገር የሽግግሩን ሂደት አያሰናክልም፣ እንዲያውም ሱዳን ውስጥ የሚካሄደውን ለውጥ ያፋጥናል ሲሉ ሐምዶክ በትዊተራቸው መልእክት አስተላልፈዋል። የመንግስት ቴሌቪዥን በዘገበው መሰረት አብደላ ሐምዶክ ወደ መስሪያ ቤታቸው ሲሄዱ ነበር ካሚዮናቸው ላይ የፈንጂ ኢላማ የተደረገው። እስካሁን ባለው ጊዜ ለጥቃቱ ኃላፊነት የወሰደ ክፍል የለም። በቴሌቪዥን የቀረቡ ምስሎች ፍንዳታው በተፈጸመበት ቦታ ላይ ቢያንስ ሁለት ጉዳት የደረሰባቸው መኪኖችን አሳይተዋል። በተመሳሳይ የተባበሩት መንግስታት ድርጅት መርማሪዎች የደቡብ ሱዳን መሪዎች ሰፊ የሙስና ተግባር ይፈጽማሉ፣ የህዝባቸውን መሰረታዊ ነጻነቶች ይረግጣሉ ሲሉ ከሰዋል። ደቡብ ሱዳን ያለው የመንግስታቱ ድርጅት የሰብአዊ መብት ኮሚሽን ክፍል ዛሬ ለሰብአዊ መብቶች ካውንስል ባቀረበው ዘገባ ላይ ነው ይህን ያለው። የደቡብ ሱዳን መሪዎች ሆን ብለው ህዝባቸውን በማስራብ የሀገሪቱን ሀብት ይዘርፋሉ፣ ይመዘብራሉ ሲል የመንግስታቱ ድርጅት ኮሚሽን ከሷል። የኮሚሽኑ ሊቀመንበር ያስሚን ሶአካ እነዚህ የኢኮኖሚ ወንጀሎች በተለይም በሴቶችና በልጆች ላይ አስከፊ ሰብአዊ ጉዳት ያደርሳሉ ብለዋል። ባለፈው ሳምንት ሁለት ተቀናቃኝ የሶማሊያ ወታደራዊ አንጃዎች በኬንያ ግዛት ላይ በተዋጉበት ወቅት አንድ ኬንያዊ ሲገደል 12 ቆስሏል። የአካባቢው ነዋሪዎች በተናገሩት መሰረት የጁባላንድ ሚሊሻዎች ከአንድ ወር በፊት ኬንያ ሲገቡ የሶማሊያ ወታደራዊ ኃይል ደግሞ እነሱን ለማሳደድ ተከትሏል። ከግጭቱ በኋላ ሶማሊያ የኬንያን ሉዓላዊ ግዛት ደፍራለች ሲሉ የኬንያው ፕሬዝዳንት ከሰዋል። ኬንያ ከሶማሊያው ፕሬዝዳንት ጋር ተገናኝተው እንዲነጋገሩ በትላንትናው ዕለት ወደ ሞቃዲሾ ልዑካን ልካለች። አድማጮች፣ ለሰዓቱ ያስኩላችሁ አጫጭር ዜናዎች እነዚህ ነበሩ። ከቀሪ የጋቢና ፕሮግራሞች ጋር አብራችሁ አምሹ። የጋቢና ጉዟችን ይቀጥላል። ጽዮን ግርማ እያስተናገድኳችሁ እገኛለሁ። አሁን ቀዳሚውን ርዕሳችንን እናስደምጣችሁ። ትላንት
ዓለም አቀፍ የሴቶች ቀን ነበር። ይህን ቀን በማስመልከት የኢትዮጵያ አየር መንገድ ሙሉ በሙሉ በሴቶች የተመራ የበረራ ቡድን ይዞ በአትላንቲክ ሁለት ዋሽንግተን ዲሲ ዳላስ ኤርፖርት ገብቷል። በስፍራውም ባልደረቦቻችን ሀብታሙ ስዩምና ኤደን ገረመው ተገኝተው በምስል አስቀርተው በድረገጻችን በፌስቡክ ገጻችን ላይ አካፍለውናል። ለዚህ ለራዲዮ ፕሮግራማችን እንዲሆን አድርገውም ይህን በረራ ለስድስተኛ ጊዜ የመራች የመጣችውን ካፒቴን አምሳለ ጓሉንና ሌሎችንም አነጋግራ ዘገባ አሰናድታለች። ዘገባው ካፒቴን አምሳለ ጓሉ በረራው የሴቶችን ብቃት በማሳደግ የሚጫወተውን ሚና ከምታስረዳበት ጀምራል።
ለስድስተኛ ጊዜ ነው ይሄን በረራ ያደረግነው። ቆንጆ ነበረ። የዚህ የበረራ አላማ ታዳጊ ልጆችን በራሳቸው መተማመን እንዲጨምሩ፣ በወንድ የተያዙ የሚባሉ የስራ ቦታዎች መግባት እንደሚችሉ ለማሳየት። እንደምታዩ ደግሞ በጣም ብዙ የሚዲያ አቴንሽን አሉ እንደዚህ አይነት በረራ። ስለዚህ ሁልጊዜ ሁሉም ሰው በቤቱ ሆኖ ለምን የሴቶች ቁጥር እንደዚህ ትንሽ ሆነ? ምንድን ነው ችግሩ? መፍትሄውስ? የሚሉትን ነገሮች ማህበረሰቡ የአመለካከት ለውጥ ያመጣል። በጣም ዋናውና ከባዱ ነገር ብዙ ጊዜ የአመለካከት ለውጥ ነው። ሴት እዚህ ቦታ ነው የምትገኘው የሚለው አመለካከት ነው ሰውን ወደኋላ የሚያስቀረው እንጂ አሁን ወደ በረራ ሙያ ብትይ ምንም ጉልበት ጥንካሬ የሚፈልግ ነገር የለም። በጣም ብዙ ችግሮች አሉ ሴቶች ላይ ከባህል ጀምሮ ማለት ነው። ግን ይህን መለወጥ የሚቻለው ከስር ነው። ትናንሽ ልጆች ላይ ነው ብዙ ለውጥ መሰራት የሚችለው። ስለዚህ የትምህርት ሲስተሞቹ መስተካከል አለባቸው። ሴቶችን በተመለከተ ሚዲያዎች ሴቶች ላይ ብዙ መስራት ይኖርባቸዋል፣ አመለካከት ለውጥ ለማምጣት። ከሁሉም በላይ ግን ዋናው መሰረቱ ቤተሰብ ነው። ቤተሰብ ልጆቹ ላይ መስራት መቻል አለበት።
ካፒቴን አምሳለ ጓሉ ሴቶች አብረው ለማደግ በማናቸውም አጋጣሚ ሊተዋወቁ፣ ሊረዳዱና ሊገናኙ ይገባል ትላለች።
ኔትወርኪንግ በጣም ኢምፖርታንት ነው። ሴቶች እርስ በርሳቸው ግንኙነት ሊኖራቸው ይገባል። ሀሳቦች መለዋወጥ ማለት ነው። ሌላ መደጋገፍ ነው። አሁን ከሴቶች ጋር ስንበር ፕሮሲጀሩ ስታንዳርድ ቢኖረውም ግን ደስ የሚልሽ ነገር አለ። አሁን ይህን በ2015 ህዳር ወር ላይ ባንኮክ የመጀመሪያውን ፍላይት ስንበር 8 ሴቶች ነበር። ሴቶች እንደጋገፋለን፣ የራሳችን ግሩፖች አለ። ብዙ ጊዜ ሴቶች አሁን ያለንበት ቦታ እንደሚደርስ የሚቻል ነገር መሆኑን ማሳየት ለሌሎች እህቶቻችን የኛ ኃላፊነት ነው።
ወይዘሮ ራሄል አስፋ የኢትዮጵያ አየር መንገድ የግብይት ክፍል ምክትል ፕሬዚዳንት ናቸው። ይህ በረራ በኢትዮጵያ ብቻ ሳይሆን በአፍሪካም በሴቶች አይደፈሩም የሚባሉ ዘርፎችን ሴቶች ደፍረው እንዲገቡ እያገዘ ነው ይላሉ።
ብዙ ጊዜ የኤቪዬሽን እና ከአየር መንገድ ያያዘ በአብዛኛው ለሴቶች ኦልሞስት የተከለለ ተብሎ የሚታሰበው የበረራ አስተናጋጅነት ነው። ግን አየር መንገድ እና ኤቪዬሽን ኢንዱስትሪ ባጠቃላይ በጣም የተለያዩ ብዙ ፕሮፌሽኖች ያሉት ነው እና እንደ ፓይለት፣ እንደ ቴክኒሽያን እና ኢንጂኒየርስ እንደዛ አይነት ፕሮፌሽኖች በአብዛኛው ሴቶች የሚደፍሩት ፕሮፌሽን አይደለም እና ግን ለምን ይህን ያህል አየር መንገዱ በእድሜ ዘመኑ እና ብዙ አየር መንገዶችን በአጠቃላይ በሚገርም ሁኔታ ሴቶች እነዛ አይነት ፕሮፌሽኖችን አይደፍሯቸው? እኛም ያው እንግዲህ ባለፉት ጥቂት ዓመታት ነው እንግዲህ መወር ሴቶቻችን ደፈር እያሉ እየገቡ ያው ሴት ደግሞ በሴትነቷ ብዙ ኃላፊነት አለባት። ገባ ብሎ ደግሞ የመልቀቅ አለ። የህይወት የተለያዩ ብዙ ኃላፊነቶች ሲጫን ልጅ ጋር የቤተሰብ መመስረት ጋር የመውጣት አለ። ስለዚህ እንደዚህ በብዛት የምናወራ የምንቆጥራቸው ሴቶች አልነበሩ። አሁን ግን በምን ምክንያት ነው? ለምንድን ነው ይህንን መጀመሪያ መደፈር የሚችል ፕሮፌሽን መሆኑን ራሱ ማስተማር አለብን። ያን ለማሳየት ነው እና በአጭር ጊዜ ውስጥ አሁን ወደ 20-24 የሚሆኑ ፓይለቶች አሉት። ቴክኒሽያንስ እና ኢንጂነርስ ወደ 150 እየደረሱ ነው። 115 ኤርክራፍት ቴክኒሽያንስ፣ ወደ 32 እንደዚህ ኢንጂነርስ አሉን። ይሄ የሚያሳየው በአጭር ጊዜ ምን ያህል ሴቶች እየተበረታቱ ወደዚህ እየገቡ ነው። እንዲሁም በማኔጅመንት ቦታዎች ብናይ 32% ቀላል ቁጥር አይደለም። እርግጥ አሁን ከታችኛው የማኔጅመንት ፖዚሽንስ በርከት እንላለን፣ ግን ሚድል እና አፐር ማኔጅመንትም አሁን በርከት እያለ ቁጥር እየመጣ ነው። ኤግዚኪቲቭ ማኔጅመንቱ ላይ ራሱ 2 ሴቶች አለን። ሶ ያ በጣም አበረታች ነው። ያው ደጋግመን እንዳልነው ከተናገርነው የተለየ አይደለም። በዚህ ዓለም ላይ ማንም ሴት ልጅ ከምትመኘው ከምታየው ከምትሰማው ነገር ተነስታ የፈለገችውን ነገር ማለም ትችላለች፣ ማግኘት ትችላለች። እንደተባለው there is no limit to one's dream። ያንን ነው ማሳየት የምንፈልገው።
በአሜሪካን ሀገር የኢትዮጵያ አምባሳደር ፍጹም አረጋ ሀገሪቱ ሴቶችን በማብቃቱ ረገድ ለውጥ እያሳየች መሆኑን ጠቁመው ወላጆች ከሴት ልጆቻቸው ላይ የስራ ጫናን በመቀነስ ማገዝ እንዳለባቸውና ሴቶች ልጆችም ለመለወጥ መጣር እንዳለባቸው አሳስበዋል።
በጣም ትልቅ ሚና ነው ያለው። ያው የኢትዮጵያ አየር መንገድ ከአሁን በፊትም በተለያዩ ግዛቶች አፍሪካንም ኤዥያንም ጨምሮ በረራዎች አድርጓል። ሙሉ ለሙሉ በሴቶች ብቻ ፓይለቶችም ሆስቴሶችም ሌሎችም በሙሉ ሴቶች የሆኑበት ይሄ እንግዲህ ስድስተኛው መሆኑ ነው። ስለዚህ በአጠቃላይ ትልቅ ኩራት ነው። ሴት ልጅ ከተማረች ሴት ልጅ ተገቢ ድጋፍ ከተደረገላት ማናቸውንም ነገሮች ማድረግ እንደምትችል ያስመሰከሩበት ነው። አገራችንም ሴቶች በሁሉም ዘርፍ እንዲንቀሳቀሱ በሁሉም ዘርፍ ጠንክረው እንዲሰሩ ምሳሌያዊ የሆኑ እርምጃዎች እየተወሰዱ ነው። ለምሳሌ ክብርት ፕሬዝዳንታችን ሴት መሆናቸው በራሱ በአፍሪካ በአሁኑ ሰዓት በስራ ላይ የሚገኙ ብቸኛዋ ርዕሰ ብሔር ናቸው። ስለዚህ ሌሎችም ዘርፎች ላይ ያሉ ጠቅላይ ፍርድ ቤት ፕሬዝደንትን ብንወስድ፣ እንዲሁም ደግሞ የምርጫ ቦርድ ሊቀመንበር ብንወስድ፣ እንዲሁም ግማሹ ካቢኔ በሴቶች እንዲሞላ መሆኑ በየደረጃው ሌሎችም አመራር ላይ የመጡ መሆናቸው በፖለቲካው ዘርፍም ወደ ስፖርቱም ብንሄድ በሁሉም መስክ ሴቶች አስደናቂ ነገር እየሰሩ ነው። በተለይ ለቀጣዩ ትውልድ ህጻናት ትምህርት ቤት ላሉ እንደነሱ መሆን እንፈልጋለን ብለው እንዲመኙ ሞዴል እየሆኑልን ነው። ስለዚህ ትልቅ ኩራት ይሰማናል። በዚህ አጋጣሚ ወላጆችም ቢሆኑ ልጆቻቸው ተገቢ ድጋፍ ካገኙ በትምህርታቸው እንዲበረቱ የቤት ውስጥ ስራ ጫና እንዲቀለላቸው ከተደረገ እነዚህ ዛሬ ይህን ታሪክ የሰሩ ሴቶች ደረጃ መድረስ እንደሚችሉ ኢንስፓይሬሽን ወይም ደግሞ ማበረታቻ ነው ብዬ ወስዳለሁኝ። ለሴት ልጆች ማስተላለፍ የምፈልገው ውድ ሴት ልጆች መሆን የምትፈልጉትን መሆን ትችላላችሁ። በርትታችሁ ትምህርታችሁን ተከታተሉ። በርትታችሁ ወላጆቻችሁ፣ መምህራኖቻችሁ የሚሰጧችሁን ምክር ተቀበሉ። ታላላቆቻችሁ የደረሱበት ደረጃ ለመድረስ ያደረጉትን ጥረት ለማወቅ ጥረት አድርጎ ከዛም ይሳካላችኋል። መልካም እድል።
በ2011 ዓ.ም በሀገር አቀፍ ደረጃ ወርሃ መጋቢት ሴቶችን ለማሰብና ለመዘከር እንዲውል በተወሰነው መሰረት መጋቢት ወር ሙሉውን የሴቶች ጥያቄ የሚነሳበት፣ መፍትሄ የሚታሰብበት እንዲሁም ሴቶች የሚዘከሩበት ወር ሆኖ ይቀጥላል። ለአሜሪካ ድምጽ ሬዲዮ ኤደን ገረመው፣ ዋሽንግተን ዲሲ። ኤደን ገረመውና ሀብታሙ ስዩምን ለሰናዱት ዘገባ እናመሰግናለን። ወደ ተከታዩ ዘገባችን ነው የምናልፈው። የልጆቻችንን መጨረሻ የሚነግረን አላገኘንም ያሉ አንድ መታገታቸው ከተነገረ ተማሪ አንድ ወላጅ አባት ናቸው። ከደምቢዶሎ ዩኒቨርሲቲ የታገቱ ተማሪዎችን ጉዳይ የሚያጣራ ኮሚቴ በመቋቋሙ ጉዳዩ ተጣርቶ ምላሽ ይሰጣችኋል ከተባሉ በኋላ በተለያየ ጊዜ መረጃን ለማግኘት ጥረት ቢያደርጉ ምላሽ ማግኘት እንዳልቻሉ አንዳንድ ወላጆች ገልጸዋል። በሌላ በኩል አንድ አባት መንግስት ጉዳዩን እያጣራ በመሆኑ በትዕግስት እንዲጠብቁ እንደተነገራቸው ገልጸዋል። ተከታዩ ዘገባ የዚህን ዝርዝር ጉዳይ የሚያስረዳ ነው። ከቀናት በፊት ባጠናቀቅነው ዘገባ በደምቢዶሎ ዩኒቨርሲቲ ትምህርታቸውን በመከታተል ላይ የነበሩና አብዛኞቹ ሴት እንደሆኑ የተነገረው ተማሪዎች ግጭት ሸሽተው ወደ ቤተሰቦቻቸው በመመለስ ላይ እንዳሉ ከደምቢዶሎ ወደ ጋምቤላ በሚወስደው መንገድ ላይ ሱዲ ለተባለች ቦታ መታገታቸው ከተገለጸው ተማሪዎች ውስጥ የሶስቱን ወላጆች አነጋግረን ሌሎቹን ወላጆች ደግሞ በቀጣይ ዘገባ ይዘን እንደምንመለስ ገልጸን ነበር። በወቅቱም በላይነሽ መኮንን ደምለው፣ ሳምራዊት ቀሪ አስረስና ግርማያነሽ የኔነህ አዱኛ የተባሉ ሶስት ሴት ተማሪ ቤተሰቦችን በስልክ አነጋግረን ወላጆቹ ጠቅላይ ሚኒስትር አብይ አህመድን ጨምሮ ሌሎች ከፍተኛ የመንግስት ባለስልጣናትን ቢያነጋግሩም ልጆቻቸውን ሳያገኙ 90 ቀናት መቆጠሩን ገልጸውልን ነበር። ዛሬም ስለ ልጆቻቸው ለመጠየቅ ወደ ሌሎች 5 ወላጆች ስልክ ደውለን ስለ ልጆቻቸው ጠይቀናል። የተማሪ ውድ አባት አቶ ግርማው ፈጠነ፣
ምንም የሰማሁት የለም ያላልቅሶ ምንም የሰማሁት ነገር የለም። እናት አለ
ልጆት የት ትማር እንደነበር ምን ትማር እንደነበር በድጋሚ ንገሩን።
ደግደሎና አግሪ ነው ትምህርቷ።
ስንተኛ አመት ተማሪ ነበረች? አቶ ግርማው ይሄ ጉዳይ 3 ወር ሆኖታል። በዚህ በ3 ወር ውስጥ ተማሪዎችን በተመለከተ በጣም የተለያየ መረጃ ነው እየወጣ ያለ። አንድም ተማሪዎቹ አልታገቱ፣ አንድም ሆን ብለው ተደብቀው ነው፣ ሌላ ጊዜ ደግሞ ምን እንደሆነ አይታወቅም የሚሉ የተለያዩ መረጃዎች ይወጣሉ። በእርሶ በኩል እንደ አባት እርሶ ጋር ያለው መረጃ ምንድን ነው?
እኔ ምንም የደረሰኝ የለም። ተለቀቁ ከባሉ ከተለቀቁ ተተባበው ደስታ ሆነ። ከዚያም ዙሮ ድምፅ ተፋብነ እንጂ ምንም ያገኘነው ነገር የለም። እናትዬ
ሰምተዋል ግን ይሄ የተለያየ መረጃ እንዳለ በማህበራዊ ሚዲያ ላይ የተለያዩ ሰዎች ደግሞ የተለያየ ነገር እንደሚጽፉ ሰምተዋል። ለምሳሌ ተማሪዎቹ ተገኝተዋል፣ ሆን ብለው ተደብቀው ነው የታሰሩ አሉ፣ እንደዚህ የሚሉ የተምታቱ መረጃዎች አሉ። ስለዛ ሰምተዋል?
አዎ ተለቀቁ ተብለው የሌላ ናቸው ከብለው ደግሞ እንደገና ግረው ደግሞ ዙሮ ጠፉብን እንጂ እኛ ምንም ያየነው የለም። የሶስት ወራችን ስልክም የጠፋለን እንኳን ልጆች ብናገኝ።
እርስዎ የት ነው የሚኖሩት?
ሳንክሳ ቀበሌ ይባላሉ፣ ደንቢያ ወረዳ።
የት ማለት ነው?
ጨዋሂት ወረዳ።
ጨዋሂት ወረዳ ሰሜን ጎንደር ማለት ነው?
አዎ ሰሜን ጎንደር።
ከጠቅላይ ሚኒስትር አብይ አህመድ ጋር ከተነጋገሩ ቤተሰቦች ውስጥ እርሶ አሉበት?
እኔ የለሁበትም። ጓደኛዬ አንድኛ ይበቃል ተብሎ አንድኛው መጥቶ እኔ አልመጣሁበትም።
ከመንግስት ከዛ በኋላ የሰማችሁት ነገር አለ?
ምንም የሰማሁት ነገር የለም እናትዬ፣ ምንም የለም። ያ ለልቅሶ ምንም የሰማሁት የለም እናትዬ።
የሄዳችሁበት ቦታ አለ? ከዛ በኋላ ያነጋገራችሁት የክልል ባለስልጣን፣ የዞን እንደዚህ የጠየቃችሁት
አለ? ጎንደር ደናን፣ ጎንደርም ባህር ዳርም ደናን፣ ግን ባህር ዳር መፍትም አላገኘ። ጎንደር ደን ኑ ተብለን ደንደር ሰርመጠናል። ነገ አርብ ሳምንት ቢሆንም ዛሬ ሳምንት ነገ አርብ ሳምንት
ምን አሏችሁ?
ምንም ያሉን የለም። ያው ግፊት እናደርጋለን እናፈላልጋለን ነው እንጂ ሌላ ምንም ያሉን የለም።
አቶ በላይ አበበ የተማሪ ሞናምን አባት ናቸው።
እኔ በላይ አበበ እባላለሁ፣ የሞናሞን አባት።
ሞናሞን ሴት ናት ወንድ ነው?
ሴት ናት።
ምንድን ነበር የምትማረው? ጋዜጠኝነት ነበር የምትማረው። የሰማችሁት አዲስ ነገር አለ? እንግዲህ ባለፈው ካነጋገርናችሁ በኋላ ስለ ልጃችሁ የሰማችሁት ነገር አለ?
ነገር አልሰማንም።
እርስዎ ጠቅላይ ሚኒስትር
የሰማነው ነገርም የለም።
ጠቅላይ ሚኒስትር አብይ አህመድ ጋር ከሄዱት አንድ ሆኖት?
አዎ ይጃለሁ።
ከዛ በኋላ ከመንግስት ጋር የተገናኛችሁት እና ልጆቻችሁን በተመለከተ የተነገራችሁ ነገር አለ?
የሰማነው ነገር የለም። አዲስ ነገር አልሰማንም። ያው ካለ እናመጣችኋል ምናሉ። ከዚ ዋ ዝም ብለን ስልክ የምንጠጠንከት የነሱ
የማንን ስልክ
አብይ ጋር የሚቀመጡ ወይ ዶክተር አብይ ጋር የሚቀመጡ
ምን ታገኛላችሁ ምላሽ?
ምንም ገና ስራው እየተጣራ ነው የሚሉ
ምርመራ እየተደረገ ግን እንደሆነ እየነገሯችሁ ነው
እያ ነው የሚሉ አስተሲሁ እውነሲሁን የምናውቀው ጉዳይ የለም እያ ይሉናል።
ልጆቹን በተመለከተ እንግዲህ አንዳንድ ቦታ ላይ ልጆቹ አልታገቱም፣ ሆን ተብሎ ፖለቲካ ነው እንደዚህ የሚሉ ነገሮች አሉ። በእናንተ በኩል ደው ሌላ ለጥርጣሬ ምክንያት የሆናችሁ ጉዳይ ይኖር ይሆን?
ወሬ ነው። ልጆች የታገቱ እኔ 25 የታገቱ 28 ቀን ነው ደምቢዶሎ የገባሁ። ከቦታው ድረስ ሁለት ሁለን ሂደን እኛ ወረሞ የሚናገር ሂደን ትክክለኛ ልጆቹ የጎጃሞች ለቀብ መውጫ፣ የጎንደሮች ገንቢ መውጫ የሚሉት ነገር አለ። እዚያ ነው የታገዱ። መኪና ነው እያስወረሩ ያስገብቷቸው። ጠቅላላ አሁን ጎንደርም ሆነ ተጎጃም ውስጥ በሙሉ የእኛ ልጆች ቀርቷል እያሉ ማይደውሉኝ ሰዎች የሉ። ቦታ እስከ ደምቢዶሎ ሚዳል አዲስ አበባ ሚዳል ያልሰሞች ደካማ አባታቸው ደካማ እናታቸው ያሉት በሙሉ ይደውሉልኛል።
ይሄንን አስረድታችኋል ለኮሚቴው ለጠቅላይ ሚኒስትሩ?
አዎ አሁን አዲስ አበባ ደርሼ ተመጣሁ። ሰው መጥቶ ጠየቀኝ። ተጎንደር ማርቆስ ዙሪያ ያለ ሁለት ሰዎች መጥቶ ጠየቁ። የእኛ ልጆች በቴሌቪዥንም ስማቸው ማይጠራ ነው እንግዲህ የምናውቀው ጉዳይ ለ ቤታ ይጠራ ብዙሮ ለሚሉ እየ ምናሸባ
ሶን ስንት ወላጅ ጠየቁት?
ሁለት ተዘዋሪ እኔ አዲስ አበባ ደርሼ ተመጣሁ። ወዲህ ሁለት ከማርቆስና ከጎንደር።
ስለዚህ አሁን ልጆቹ እንደታገቱ ነው? ነው
አዎ እንደታገቱ ነው መሰለኝ። እንደኔ
የጤና አለም ሙላቱ ከበደ ወንድም ታረቀኝ ሙላቱን ጠይቀናል። ከዚህ ቀደም ከፌዴራል ፖሊስ ባገኘነው መረጃ ተማሪዎቹ ሆን ብለው ራሳቸውን ደብቀው ሊሆን ይችላል የሚል ሀሳብ የያዘ አስተያየት ሰጥተው ነበርና ያንን መነሻ አድርገን ልጃችሁ የፖለቲካ ተሳትፎ ይኖራት ይሆን ወይ ብለናቸዋል።
እኛ የሚያሳዘንን እኮ እሱ ነው። እኛ የፖለቲካ ሰዎች ብንሆን ፖለቲካ የሚባል አይደለም። ፖለቲካ ሰዎች ቀርቶ እኛ ከቤተሰብ ራሱ ገና ዩኒቨርሲቲ የሚለውን ትምህርት ራሱ እሷ ናት ያወቀችው። ዩኒቨርሲቲ ናት እንኳንስ ፖለቲካ ገብቶ መንግስትን ፈንቅዬን ይሆናል የሚል ነገር ቀርቶ የምናደርግ ፈልገን ሳይሆን ዝም ብሎ ምንም ይህን ነገር የሚባለው ውሸት ነው። እኛም ከእሱ ላይ እንደሰማ ነው በፖለቲካ ፍጆታ ያደረጉ ይችላሉ የሚል ነገር እንትን ነው። ግን እዚሁ ላይ ከእናንተ አሁን ተልእኮ ቢታይ እውነታው ይታወቅ ነበር፣ የህብረተሰብ ሁኔታ ይታይ ነበር እና ቤተሰብ የተጨናነቀ ያለው ነገር እና ምንም ነገር በዘሯም ራሱ በቤተሰቧ ራሱ ፖለቲካ የሚል ነገር የሚያውቅ ሰው የለም።
እሷ ብቻ ናት ትምህርት የቀሰመችው ብለው የነበረ ምን ማለት ሌላ የተማረ ሰው የለ?
እየተማረ ነው። ለምሳሌ ታላቅ ወንድሟ ነው የሚሉ አሁን አባቷ ደከም ስለሚሉ እና እናቷ ደከም ያልናቸው ነው ታላቅ ወንድሟ ነው የሚሆን ለምሳሌ ማለት ነው። ቅዙ መከታተል የሚሆንም እኔ አሁን ከስምንት ያክፍል ማቋረጥ አይደለም የፖለቲካ ቀርቶ እኔ ከንግድ እና ከዚህ ከእርሻ ውጭ የምናውቀው ነገር የለም። በቃ የመጀመሪያ ትምህርት የሚለውን በሷ ነው ያየ ነው እንጂ እንኳን ፖለቲካ ቀርቶ ፖለቲካ ራሱም ከቤተሰብ ራሱ ፖለቲካ የሚያወራ ከሰማ ከአካባቢ ከሰማን ራሱ አካባቢ ላይ እንኳ ከፖለቲከኞች ጋር እንኳ አንቀርብም። ምክንያቱም እኛ ስራችን ሌላ ነው እንጂ ለፖለቲካኛ ይሄኛው መንግስት ገዛ ያኛው ገዛ ያልገዛ የሚለውን እኛ
ምንም እናውቅ ነገር የለንም እና በዚህ መንገድ ነው ያው እንደገና ኩሽ ያለ
ያስባ አጥናፉ አለሙና የመሰለች ከፍ ያለው ሞላ ቤተሰቦችንም አነጋግረናል። የነርሱም ሐሳብ ተመሳሳይ ነው። በአጠቃላይ 8 ወላጆችን አነጋግረን ልጆቻችንን አላገኘንም ብለዋል። በመንግስት በኩል ከአንድ ወር በፊት መቋቋሙ የተነገረውና የተማሪዎችን ጉዳይ የሚያጣራው ኮሚቴ የደረሰበት ተጨባጭ መረጃ እንዳለ ለመጠየቅ ደጋግመን ሙከራ አድርገን ነበር። ዛሬም አልቀናንም። ነገር ግን ምንጮቻችን እንደጠቆሙን ኮሚቴው ጉዳዩን በማጣራት ላይ እንደሆነና ምርመራው ሳይጠናቀቅ ለመናገር ፈቃደኛ አለመሆናቸው ነው። በዚህ ጉዳይ ላይ የጀመርነውን ክትትል እንቀጥላለን። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ። አድማጮች እንግዲህ እንዳልነው የመንግስትን ምላሽ በተደጋጋሚ እየጠየቅን ለማካፈልና ወደ እናንተ ለማድረስ ጥረታችንን እንቀጥላለን። የምትከታተሉት ከአሜሪካ ድምጽ የሚተላለፍላችሁን የጋቢና ቪኦኤ መሰናዷችንን ነው። ተከታዩ መሰናዶ ስፖርት ነው። ግርማቸው ከበደ ከአዲስ አበባ፣ ሀብታሙ ስዩም ከዚህ ከዋሽንግተን ዲሲ የዕለቱን የስፖርት መሰናዶ እንዲህ አዘጋጅተዋል።
እናመሰግናለን ጽዮን። የኢትዮጵያ ፕሪሚየር ሊግ 16ኛ ሳምንት ጨዋታዎች፣ ሴቶችና ስፖርት እንዲሁም ደግሞ የሎስ አንጀለስ ማራቶንና የኢትዮጵያውያንን ድል የሚመለከቱ ጉዳዮችን እናሰማችኋለን። ግርማቸው ከበደ ከአዲስ አበባ አለ። እንዲሁም ደግሞ የሎስ አንጀለሱ ዳንኤል አርጋው ቆየት ብሎ ይቀላቀለናል። የኢትዮጵያ ፕሪሚየር ሊግ 16ኛ ሳምንት ጨዋታዎች በሃያል ፉክክር ታጅበው ተከናውነዋል። ግርማቸው የዚህ ሳምንት አበይት እግር ኳስ ንክ ጉዳዮችን እስቲ ያጋራን።
ሀብታሙ፣ በ16ኛው ሳምንት የኢትዮጵያ ፕሪሚየር ሊግ አስገራሚ ውጤቶች ተመዝግበውበታል። በመጀመሪያው ዙር ሊጉን በመምራት የጨረሰው ቅዱስ ጊዮርጊስ በሜዳው በወልቂጤ ከተማ ተሸንፏል 1-0 በሆነ ውጤት። ከዚህ በተጨማሪ ደግሞ በርካታ ጎሎች የተቆጠሩበት ሳምንትም ነው። ኢትዮጵያ ቡና ብቻውን 6 ጎሎች አስቆጥሯል። በዚህኛው ሳምንት ስሁል ሽረን 6-1 አሸንፏል። ያው ኢትዮጵያ ቡና ወጥ የሆነ ብቃት በውድድር ዘመኑ አላሳየም በሚል በደጋፊዎቹ ሳይቀር ተቃውሞ ሲቀርብበት ነበረ። ነገር ግን የውድድር ዘመኑ የመጀመሪያ አጋማሽ መጠናቀቂያ ጨዋታና የሁለተኛው ዙር የመጀመሪያ ጨዋታ ላይ በጣም ጥሩ ብቃት ነው ያሳየው። በሁለት ሳምንት ልዩነት 6-1 ማሸነፍም ችሏል። አቡበከር ነስሩ 3 ጎሎችን አስቆጥሯል። ከዚህ በተጨማሪ ደግሞ ሲዳማ ቡና ወላይታ ድቻን 5-3 በማሸነፍ በሳምንቱ ብዙ ጎሎች የተቆጠሩበት ግጥሚያ ሆኗል። ሲዳማ ቡና ሀብታሙ ገዛሀኝ 3 ጎሎችን አግብቶ ሀትሪክ ሰርቷል። ከዚህ በተጨማሪ ደግሞ የሀብታሙ ወንድም ባዬ ለወላይታ እየተጫወተ 1 ጎል ለወላይታ ማስቆጠር ችሏል፣ ለድቻ ማለት ነው። በሌሎች ጨዋታዎች የሊጉ የመሪነት ቦታዎች ላይ የሚገኙት ቡድኖች ከቅዱስ ጊዮርጊስ በስተቀር ማሸነፍ ችለዋል። ፋሲል ከነማ ባህር ዳር ላይ፣ አዳማ ከተማን 1-0 ማሸነፍ ችሏል። ከዚህ በተጨማሪ ደግሞ መቀለ ሰባ እንደርታ ከሜዳው ውጪ ሀዲያ ሆሳዕናን በማሸነፍ የሊጉ የፉክክር ውስጥ መቆየት ችሏል። ወልዋሎና ሰበታ ያደረጉት ጨዋታ አስገራሚ ውጤት የተመዘገበበት ነው። ሌላኛው 2-2 ነው ያለቀው ጨዋታው። ነገር ግን ወልዋሎ 2-0 ሲመራ ቆይቶ ከዛ በኋላ 2-1 ከሆነ በኋላ በመጨረሻ ደቂቃ በ90ኛው ደቂቃ ሰበታ ባስቆጠራት ጎል ነው 2-2 አቻ የተጠናቀቀው ይሄኛው ጨዋታ። እና ይሄኛው ሳምንት ብዙ ጎሎች እና አስገራሚ ውጤቶች የተመዘገቡበት ጨዋታ ነው ማለት ይቻላል።
ሻሚላ ኮስታኒ የቀድሞ የአፍጋኒስታን ብሔራዊ የእግር ኳስ ቡድን አምበል ናት። የስፖርት ሰው ከመሆኗ ጋር በተያያዘ ወግ አጥባቂ ከሆነው ማህበረሰብ ተግዳሮቶች ቢገጥሟትም የስፖርተኝነት ህልሟን ለማሳካት በምታደርገው ጥረት ውስጥ ግን የቤተሰብ ድጋፍ አልተለያትም።
ሴቶች አሁንም ድረስ እንደ ሁለተኛ ዜጋ በሚታዩባት ሀገር ስፖርተኛ መሆን በእጅጉ ከባድ ነው። እኔ እግር ኳስ መጫወት በጀመርኩበት ወቅት በቡድናችን ውስጥ ሌሎች ሴቶች አልነበሩም። የአፍጋኒስታንን የእግር ኳስ ፌዴሬሽን በጎበኘውበት ጊዜ እንኳን በዚያ የሚሰሩ ሴቶች አልነበሩም፣ ቡድኖችም አልነበሩንም።
በጎረቤት ደቡብ ኤዥያ ሀገራት ያለውም የሴት ስፖርተኞች ጉዳይ ከዚህ የተለየ አይደለም። ሳና ማሙድ የፓኪስታን ቅርጫት ኳስና እግር ኳስ ቡድኖች የቀድሞ አምበል ነበረች።
ሁልጊዜ በሜዳ ላይ ጨዋታ በምናደርግበት ወቅት በቀላሉ የሚረብሹ ሴትነቷ ላይ ያነጣጠሩ ወሲብ ነክ የሆኑ ሹክሹክታዎች፣ ብልግና የተሞላባቸው ጩኸቶች ከበስተኋላዋ በሚቆሙ ሰዎች ስለሚደርስባት ግብ ጠባቂያችን በጣም ነበር የምትጨነቀው።
እኒህ ሁሉ መሰናክሎች ቢኖሩም በቅርብ ጊዜ ግን ተስፋ ሰጪ ክንውኖች ተስተናግደዋል። ሴቶች በብዛት በስፖርቱ ገናና እየሆኑ ነው። ማናር ፋራጅ በዮርዳኖስ የእግር ኳስ አሰልጣኝ ናት።
እዚህ ዮርዳኖስ ውስጥ ከእግር ኳስ ፌዴሬሽኑም ሆነ ከመንግስት ሁሉን አቀፍ ድጋፍ እያገኘን ነው። ከ17 ዓመት በታች የሴቶች የዓለም እግር ኳስ ዋንጫ ለማዘጋጀትም ችለናል። የእስያ ሴቶች ዋንጫን የመጨረሻ ጨዋታንም አስተናግደናል። እዚህ ሀገር ውስጥ እኔ ብዙ ነገሮችን አሳክቻለሁ። ለምሳሌ በእግር ኳስ ማሰልጠን ዘርፍ ዲፕሎማ በማግኘት የመጀመሪያዋ ሴት ነኝ።
ይህ ቢሆንም ግን ግጭቶች ባሉባቸው ሀገራት ውስጥ ፖለቲካ የሴት ስፖርተኞችን ሁኔታ እንዳያባብሰው ተሰግተዋል። ስፖርተኛ ሴቶች ከማህበረሰቡ በተለየ ጥቃት እንደሚደርስባቸው ዊልሰን ማዕከል የተባለው የትምህርት ማዕከል ባለሙያዎች ተናግረዋል። በሴቶችና በወንዶች መካከል ያለው የአከፋፈል ልዩነትም እንደ ችግር ይነሳል። አበረታች ስራዎችን እየሰሩ ያሉ የቻይና፣ ጃፓንና ኮሪያ መንግስታትን የመሰሉም አሉ። ፈተናዎች ተቆጥረው የሚያበቁ አይደሉም። ለእነዚህ ስፖርተኞች ግን መሸነፍ ምርጫ ሆኖ አልቀረበም። ዘጋቢዋ ሳሂር ማጂድ ናት። አሳጥረን ያቀረብነው ነው። እጅግ ክብር ከሚሰጣቸው የማራቶን ውድድሮች መካከል አንዱ በሆነው የሎስ አንጀለስ ማራቶን በወንዶች ኢትዮጵያዊው ባየልኝ ተሻገር አሸንፏል። በሴቶች ደግሞ አልማዝ ነገደ ሁለተኛ ወጥታለች። የሎስ አንጀለሱ ዳንኤል አርጋው ከባለድሎቹ ጋር አጭር ቆይታ አድርጓል።
ስሜ ባየልኝ ተሻገር እባላለሁ። ለመጀመሪያ ጊዜ ተሳትፌ ለመጀመሪያ አሸናፊ በመሆኔ በጣም ደስ ብሎኛል።
ውድድሩ እንዴት ነበር? እስኪ
ውድድሩ በጣም ጥሩ ነበር፣ ደስ የሚል ነበር። ያው ብዙ ኬንያዎች ነበሩ፣ ግን ያው ከእነሱ ጋር ያለውን ነገር እንትን ብዬ እኔ በማሸነፌ በጣም ደስ ብሎኛል።
የአየሩ ሁኔታስ እንዴት ነበረ?
የአየር ሁኔታ ያው ትንሽ ቅዝቃዜም ነበረው፣ ንፋስም ነበረው። ቦታውም ትንሽ ብዙም አይመችም እና ግን ያው ያም ሆኖ ግን ያው አሸናፊ በመሆኔ ትልቅ ደስታ ተሰምቶኛል።
እንግዲህ አንተ ወጣት አትሌት ነህ እና የወደፊት ዓላማ ምንድን ነው? እስኪ
ወደፊት ዓላማ እንግዲህ ያው ሌሎች ከዚህ የተሻሻሉ ውድድሮችን የተሻለ ሰዓት ሮጬ የተሻለ ሪከርድም ለመስበር እንግዲህ ከእግዚአብሔር ጋር የተሻለ ስራ ሰርቼ የተሻለ ነገር ለማግኘት አቅጃለሁ።
ስሜ አልማዝ ነገደ እባላለሁ። በሎስ አንጀለስ ማራቶን ለመጀመሪያ ጊዜ ነው ስሳተፍ። በሌሎች ሀገር ግን ተሳትፍ ያለኝ እና ሁለተኛ ነው የወጣሁት። በጣም ደስ ብሎኛል።
እስኪ ለወደፊቱ ምንድን ነው ሀሳብሽ? እቅድሽ ምንድን ነው?
ለወደፊቱ ይህን ሰዓቴን አሻሽዬ ለመሮጥ ሞክራለሁ እንደ እግዚአብሔር ፍቃድ።
በዝግጅታችን ላይ የሚኖራችሁን አስተያየት በፌስቡክ አት ቪኦኤ አምሃሪክ፣ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤን በመጠቀም አድርሱ። ጋቢና ቪኦኤ አት ቪኦኤ ኒውስ ዶት ኮም የኢሜይል አድራሻችንን ተጠቀሙ። ጋቢና ቪኦኤ ብላችሁ የኢንስታግራም ገጻችንን ተከተሉ። 2022059942 የውስጥ መስመር 14 በሚለው ስልክ ደውሉና ለጋቢና ቪኦኤ ብላችሁ መልእክት ካስቀመጣችሁ ይደርሰናል። አድማጮች፣ የዛሬው የጋቢና ቪኦኤ ዝግጅታችንን አጠናቀን በዚሁ ልንሰናበታችሁ ነው። ፕሮግራሙን በመምራት አብሬያችሁ የቆየሁት ጽዮን ግርማ ነበርኩ። ፕሮግራሙን በማቀናበር ደግሞ ኤልያስ አስማረ አብሮን አምሽቷል። በጀመርነው ሙዚቃ እንሰናበታችኋለን። ሰላም፣ በደህና ደሩ። I'm sorry.
Tundra, don't know if you